እንደምናችሁ ደህና ናችሁ ወይ? ጌታ ሰንብሮክ ይሁን። ትምህርታችንን እንቀጥላለን። ካቆምንበት እንቀጥላለን። መንግስቴን ጸልይና ወደ እግዚአብሔር ቃል እንሄዳለን። ጌታ እንዲያስተምረን የእግዚአብሔር መንፈስ በመካከላችን እንዲሆን እና የእግዚአብሔር መንፈስ ቦታውን ጊዜውን ሰጠዋለን። እሱ ራሱ የሚወደውና የፈቀደውን እንዲያደርግ። እግዚአብሔር አምላካችን እናመሰግናለን ስለዚህ ቀንና ስለዚህ ጊዜ። በእድሜያችን ላይ ራሱ ይሄ ቀንና ጊዜ ስለተጨመረልን አዲስ ቀን ማየት የቻልን ነውና እናመሰግናለን። ክብርን ሁሉ ሰጣ እግዚአብሔር ወይ ደግሞ አሁንም ቀሪ ጊዜያችን እንድትባርክልን ከኛ ጋር ሆነ እንድታስተምረን ወደ እውነት እንድትመራን አይኖቻችን እንድትከፍትልን ከቃልህ ጌታ ሆይ ከቃልህ አንተ ማየት እንድንችል ይችላል። ምክንያቱም ጸሐፍቱ ስለኔ የሚናገሩ ናቸውና እንዳልክ መጽሐፍት በሙሉ ስላንተ ይናገራሉ። እኛ አይኖቻችን ሲከፈቱና ስናይ ለደቀ መዛሙርቱም ይሄንን ያደረከው አይኖቻቸውን ከፈተላቸው መጽሐፍትን ያስተውሉ ዘንድ ነው ያለው። ከዛ በፊት አብረው ይያሉ ብዙ ታምራት አይተዋል፣ ድንቅ ነገር አይተዋል። ነገር ግን ቃሉ እስከተከፈተላቸው አይኖቻቸው እስከበሩ ድረስ ምን እንደምትል እንኳን አያስተውሉም ነበር። ስለዚህ እግዚአብሔር ወይ ዛሬ ድንቅና ተአምራቶች አይደሉም አይን የሚከፍቱት። ድንቅና ተአምራቶች ሰውን ወደ እግዚአብሔር ያስጠጉትን በርግጥ ያመጡታል፣ ግን ቃልህ ወደ እግዚአብሔር ያስጠጋል፣ ያሳድጋል። ጌታ አንተን ማየት እንድንችል ያደርጋልና የእግዚአብሔር ቃል ያለመከልከል በመካከላችን እንዲፈስ እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ ቃልህን ልከህ እንድትፈውሰን የአእምሯችን መንፈሳችን ነፍሳችን ሁሉ እንድታጸዳ በቃልህ እንድትጠግነን በጌታ በኢየሱስ ስም እንለምንሃለን። ማናቸውንም የርኩሳ መናፍስት አሰራር የስጋ ሆነ የዓለም የሰይጣንን በአንተ ዕውቀት ላይ የሚገዳደር ዕውቀት ላይ የሚነሳ በኢየሱስ ክርስቶስ ስም እንቃወማለን። ጌታ ሆይ መለቀዱት ግን ለቃልህ የሚያገለግሉ ቃልህ የሚንቀጠቀጡት እነሱ ዙሪያችን እንዲከቡን እና ወደ እውነት እንዲመሩን ሪላክስ አርገን ደግሞ በራሳችን ቁጭ ብለን ተስማምቶን እንድንሰማ እንዲያረጉን ዙሪያችን እንድታመቻችልን ለአንተ አሳልፈን ሰጠን። እግዚአብሔር ሆይ በዚህ ሩም ውስጥ ያሉትን እህቶቼን ወንድሞቼን ሁሉ በኢየሱስ ክርስቶስ ስም ባርካቸው። ጌታ ሆይ በመረዳት ባለጸግነት ባርከን፣ በመናገር ባለጸግነት ባርከን፣ በመስማትም ባለጸግነት ባርከን፣ በእግሮች ስር በመቀመጥ ባለጸግነትን ባርከን። ስለ ሁሉ እናመሰግናለን። ክብርን ደጋግመን እንሰጥሃለን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። እንግዲህ ባለፈው ሳምንት በፊት ማለት ነው ያው የጀመርነው ጌታ ኢየሱስ ክርስቶስ ዳግም ምጻትን ነው እየተነጋገርን የመጣ ነው። ጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣ መጽሐፍ ቅዱስ በተለይ የአዲሱ ኪዳን ብዙ ጊዜ ደጋግሞ ተናግሯል። ብሉይ ኪዳንም እንደዛው ተናግሯል ብለን ክርስቶስ ኢየሱስ ለሙሽራው ራፕቸር የሚለው ወይም ቀድሞ ከመከራው በፊት እንደሚመጣ መከራው በፊት ቤተ ክርስቲያኑን ክርስቶስ ከወሰደ በኋላ በሰማያት ታላቅ ግብዣ እንዳለው ክብር እንዳለ ሽልማት እንዳለ በሴም ታይምስ ደግሞ በምድር ላይ ታላቅ የመከራ ዘመን እንደሚቀጥልና በተለይ ለእስራኤል ልጆች የሁለተኛ ቻንስ ክርስቶስ ኢየሱስን የሚያቆበት ሁለተኛ ቻንስ እንደሚያገኙና በ7 ዓመት ውስጥ 3 ዓመት ተኩሉን ከሐሰተኛው መሲህ ጋራ ባለማወቅ አብረው ተባብረው እሱም ከነሱ ጋር ሆኖ መቅደሳቸውን መስዋዕታቸውን የሚያስፈልጋቸውን ከዓለም ጋርም ያስማማቸዋል። የሚፈልጉት እሱ የዓለምም ፕሮብሌም ሶልቭ ሜከር ሆኖ ነው የሚመጣው ብለናል እና ዓለም በሙሉ እንደምትቀበለው ግን 3 ዓመት ተኩል ሲያልቅ ራሱን እንደሚገልጥ አውሬ ሆኖ ራሱን እንደሚገልጥ ስለዚህ ያ እግዚአብሔር ነኝ ብሎ ራሱን ከፍ ከፍ እንደሚያረግ የዛን ጊዜ እስራኤል በሙሉ ከደንዛዛያቸው እንደሚነቁና ያ የሰቀሉት የወጉት ክርስቶስ እሱ መሆኑን ስለሚያውቁ ወደ ክርስቶስ እንደሚመለሱ ሲመለሱ ብዙዎቹ አንገቶቻቸው በሰይፍ በመቀላ ደማቸው በምድር ላይ በማፍሰስ ሐሰተኛው መሲህ ከዚህ ምድር እንደሚያሳልፋቸው ምክንያቱም 666 የሚል 666 ሲስተሙ ዓለምን ኮንትሮል የሚያደርግበት ሲስተም የአውር ስፒሪት ስለሆነ ያንን መቀበል ስለማይችሉ ክርስቶስን ስላወቁት ማቴዎስ ወንጌል 24 በሙሉ እነ ሉቃስ እነ ማርቆስ የሚያወሩት ስለዛ ዘመን እንደሆነ ተነጋግረን እንደገና ደግሞ ክርስቶስ ኢየሱስ 7 ዓመቱ ካለቀ በኋላ በተለይ በ3 ዓመት ተኩል ውስጥ ሙሴና ኤልያስን እንደሚመልሳቸው በተለይ በመገለጥ ተራራ ላይም ሙሴና ኤልያስ ነበሩ። አሁንም ሙሴና ኤልያስ ከነዚህ ከ144 ሺው ጋር የተመረጡ ማህተም በላያቸው ላይ የተደረገ 144000 የመንግስት ወንጌልን እንደሚሰብኩ በዛ ጊዜ የጸጋ ወንጌል አቆሞ በመንግስት ወንጌል ሰዎች ወደ ክርስቶስ እንደሚመለሱና ግን በመስዋዕትነት በክርስቶስን በመቀበላቸው ሐስተኛ መሲሁ ኢሚዲየትሊ አጌንስት ነው የሚሆንባቸውና ብዙ ሰዎች ሊድኑ ይችላሉ። በተለይ ባሁን ጊዜ በቤተ ክርስቲያን ወጣ ሀገባ የሚሉ ያልወሰኑ ክርስቶስ ኢየሱስ እንደግል አዳኛቸው ያልተቀበሉ ያምልኮ መልክ ያላቸው ሃይማኖት እምነትን ግን የካዱ ሰዎች በዛ ጊዜ ተውት ስለቆዩ የዛን ጊዜ ክርስቶስን መክፋት እሻይላቸው ወይም ሐስተኛ መሲሁን መቀበል ያስቸግራቸዋል። ለዚህ ነው አሁን ጊዜ ይሰበካል ብዙ ቦታ ይሄ ነገር ስለሚሰበክ ወደፊትም ይሄን ነገር ስለሚያቆ ወደ ክርስቶስ ሊመለሱ እድል አላቸው። ግን እድሉ እንደናው በመስዋዕትነት የሚያልፉበት እንጂ በጸጋሁን እኛ እንደዳን ነው ክርስቶስ መስዋዕት በሆነበት በዚህ በጸጋ ዘመን ማለፉ እሱ የሚዘጋበት ጊዜ እንደሆነ እና ለዚህም መናገር ያለብን ለዛ ነው። እና በብዙ ክርስቲያን ነን የሚሉ ነገር ግን ያምልኮ መልክ ብቻ ያላቸው የዛን ጊዜ ራሳቸውን የሚያዩበትና ምናልባት እድሉን የሚያገኙበት ወደ ክርስቶስ ለመመለስ እድሉን የሚያገኙበት ዘመን ይሆናል። 144000 እነሱንም አይተናል። 144000 ወንዶች ናቸው የሚሆኑት። እውነት ነው ጆቫ ዊትነስ እኛንም ብለው ነበር። አሁን ነምበሩን ስላለፈባቸው እሱን ደግሞ የተለዩ ቅቡዋን ናቸው ብለው እንትን ክሌም ያደርጋሉ። ነገር ግን እነሱ ራሳቸውን ክሌም የሚያደርጉት ነን የሚሉት ብዙዎች ገቡ። ትዳር ያላቸው ልጆች ያላቸው ናቸው። ይሄ ግን ስፔሲፊክ አድርጎ ደናገሎች ወንዶች ከሴት ጋር ያልተገናኙ ብሎ ክሊር አድርጓቸዋል። አንዳንድ የእግዚአብሔር ሰው ወይም እነዚህ ቴዎሎጂያን እንደሚሉት ምናልባት ክርስቶስ ኢየሱስ በተወለደ ጊዜ የተገደሉት ሕፃናት ሊሆኑ ይችላሉ። ሙሴም ብዙ ወንዶች ልጆች ወደ ባህር ፈርዖን ጥሏል እነሱም ሊሆኑ ይችላሉ ይላሉ። ለክርስቶስ በኩራት ሆነ ይመጣሉ። አይ ዶንት ኖ እኔ ለዚህ ይሄ ነው ብዬ ለማስተማር ምደፍርበት አቅም የለኝም። ግን አንድ ነገር አቃለው ጌታ 144000 አሉ ብሏል። አሉት በቃ ይመጣሉ። እነሱ ወንጌልን የመንግስትን ወንጌል ከሙሴና ከኤልያስ ጋር ማን ነው ከኤልሳ ጋር ሆነው በተአምር በድንቅ እነሱም መግደል አይቻልም በ144000 ምክንያቱም በላያቸው ላይ የእግዚአብሔር ማህተም አለ። ምንም አይነት መቅሰፍት እነሱ ላይ ማለፍ አይችልም። ሙሴና ኤልያስ እሳት ከሰማይ ማውረድ ይችላሉ። መናን ሙሴ መና ማውረድ ይችላል። በብዙ ባህር መክፈል ይችላሉ። ብዙ ከፊታቸው የሚመጡትን በእሳት ሁሉ የማጥፋት ስልጣን ስላላቸው በኃይልና በስልጣን የመንግስት ወንጌል ይሰበካል። ሰው እየተገፋ እየታረደ የሚሰበክበት ሳይሆን በስልጣንና በኃይል የክርስቶስ ኢየሱስ ወንጌል ይገባዋል። ኢየሱስ ክርስቶስ ይሄ ይገባዋል። ስለዚህ መጽሐፍ ተጻፉት ይፈጸሙ ዘንድ ክርስቶስን ከዚህ በኋላ በውድቀቱ በሞቱ አይሰበክም። በኃያልነቱ በአንበሳነቱ በግ ነው አይባልም። አንበሳ የይሁዳ አንበሳ ነው ተብሎ ይሰበክለታል። እና ያንን የሚሰብኩ እነዚህ 144000 ከሙሴና ከኤልያስ ጋር ሆነው ነው ብለናል። ከዛስ በኋላ የነው ሙሴና ኤልያስ ይገደላሉ። በሱ ቀን ተኩል ሬሳቸው ተነስቶ ወደ ሰማይ ይወጣል። በአለም ያለ ህዝብ ሁሉ እንደሚያያቸው እሱ ቀላል ሆነ በኢንተርኔት እንደሚያያቸው ባዩት ላይ ሁሉ ፍርሃት እንደሚወድ ልክ ያ ሞመንት እነሱ ከወጡ በኋላ ወደ ሰማይ መላእክት ይላካሉ። 144000 ከምድር ይሰበስቧቸዋል። ከዛ በኋላ በታላቅ ኃይልና ክብር በመላእክትና በቅዱሳን ታጅቦ ኢየሱስ ክርስቶስ ወደዚህ ምድር ይመጣል። ክርስቶስ በዚህ ምድር ላይ ሊነክስ እንደሚገባው መጽሐፍት ከብሉይ ኪዳን መጽሐፍት አስቀድመው ተናግረዋል። በዳዊት ዙፋን ላይ የሚቀመጥ የንጉስ እንደሚመጣ ዳንኤልም ናቡከደነጾር ባየው ራእይ የመጨረሻ መንግስት መጥቶ ሁሉን ሸክላውንና እንትኑን ብረቱን የጨፈለቀ መንግስት ከሰማይ እንደሚወርድ ተናግሯል። ያ መንግስት ክርስቶስ መንግስት ይባላል። ለዚህ ነው መንግስተ ሰማያት ቀርባለችና ንስሐ ግቡ፣ የመንግስት ወንጌል ይሰበካል። ክርስቶስ በዚህ ምድር ላይ በታላቅነት ለአንድ ሺህ ዓመት የሚነክስበት ነው። ስለዚህ በመቀጠል ዛሬ የምቀጥለው ክርስቶስ ኢየሱስ መጥቶ የአርማጌዶን ጦርነት ከሆነ በኋላ ማለት ከሐሰተኛው መሲ ጋራ እና ከጭፍራዎቹ ጋራ ከተዋጋ በኋላ ወደ ሳት ባህር ወደ ዲን ባህር ወደሚቃጠል ሊትራሊ እንደሚጠላቸው ይናገራል። ያ ከተደረገ ባለፈው እሱን አይተናል። ከዛስ በኋላ የሚሆነው ሰይጣን ለ1000 ዓመት ይታሰራል። ክርስቶስ ወደዚህ ምድር ለአንድ ዓመት ሊነግስ ሁለት ንጉሴ የዚህ ዓለም አምላክ ተብሎ ሁለት አምላክ ዓለምን አይገዛም። ክርስቶስ ኢየሱስ ነው የሚገዛው በስልጣንና ሰይጣን ለአንድ ዓመት ይታሰራል። ይሄን የምታገኙት ራእይ ምዕራፍ 20 ከ1 እስከ 3 ነው። ራእይ ምዕራፍ 20 ከ1 እስከ 3 የጥልቁ መክፈቻና ታላቁ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። የቀደመውን እባብ ዘንዶውን እርሱንም ዲያብሎስና ሰይጣን የተባለውን ያዘው፣ ሺህ ዓመት አሰረው፣ ወደ ጥልቅም ጣለው፣ አህዛብንም ወደፊት እንዳያስት። ሺው ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት ይለናል። ስለዚህ ሺህ ዓመት እስከሚፈጸም ድረስ ያ የቀደመው እባብ አዳምና ሔዋንን ከገነት ያባረረ ለእኛን ሁሉ ለኃጢአትና ለበደል የዳረገን ጨቁኖ አሁንም እንኳን የዓለምን ሕዝብ የሚያሰቃይ ዲያብሎስ የቀደመው ሰይጣን ክርስቶስ ኢየሱስ ወደዚህ ምድር ላይ በታላቅ ክብር በሚመጣበት ጊዜ የመጀመሪያ ነገር የሚሆነው ዲያብሎስ ለአንድ ሺህ ዓመት ይታሰራል። ለአንድ ሺህ ዓመት ከታሰረ በኋላ የሚሆነው ክርስቶስ ለአንድ ሺህ ዓመት በዚህ ምድር ላይ ይነግሳል። ምድር አለፈላት የሚባለው የዛ ሰራዊት መጣላት የሚባለው የዛን ጊዜ ነው። ምድር ምትቃትት ናት። አሁን በምጥ ውስጥ ተይዘናለን እኛ ሁላችን ሁልጊዜ ስጋችን ከብዶን እንቃትታለን። ሐዋርያው እንደሚል ሁልጊዜ እንቃትታለን። ስለዚህ ምድር በተለይ ፍጥረት በተለይ ደሟን በመጠጣት በጣም የሚያሳዝን ነው። አሁን አንዳንድ ጊዜ ሰሞኑን ማያቸው አንዳንድ እንትኖች ህጻናትን እንግዲህ በህንድ ሀገር አሁን ዝም ብሎ ይከፍቷቸውና ኩላሊታቸውን፣ ጉበታቸውን የሚያስፈልጉትን ነገር ለትራንስፕላንት ለሌሎች ሰዎች በብር ለመሸጥ ህጻናትን ልጆች ከፍተው ይወስዳሉ፣ አጥንቶችን። አሁን በቅርብም ሰምታቸው ኢትዮጵያኖችን አጥንት 300 የሚያህሉ ኢትዮጵያውያን በየመን አይናቸውና አጥንቶቻቸው የሌሉ አያችሁ። እንደዚህ አይነት ዓለም በክፋት የተያዘችበት ወቅት ነው። ሰይጣን አብዝቶ የሚወድቅበት ጊዜ ስለሆነ አብዝቶ በክፋቱ የባሰበት ጊዜ ነው። ክርስቶስ አይናት ክርስቶስ መምጣት አለበት ለዚች ምድር። እንደዚሁ አያከትምም፣ እንደዚሁም አይጠቀለልም። ብዙ መከራ፣ ብዙ ግፍ በህፃናት በሴቶች ልጆች ትንሽ ልጆችን በመውሰድ ለሴክሹዋሊ እንትን እየወሰዱ እንደ ለዝሙት ማለት ነው የሚነግዱባቸው ብዙ ሰዎች አሉ። በዓለም ላይ ብዙ እርኩሰት አለ። በምድር ላይ ብዙ አይነት ክፋትና ማንም ሊቋቋመው የማይችል ክፋት በምድር ላይ ተስፋፍቷል። መንግስት እንኳን ኮንትሮል ሊያደርገው የማይችል በዚሁ በክፉ መንፈስ የተያያዙ በዓለም ላይ ክፉ ሰራዊት አሉ። አሁን በጣሊያን ሀገር አሁን በቅርብ ተያያዙ ይባላል አይደለም? ብዙ ክፉ ሰራዊቶች አሉ። እነዚህ ሁሉ ፍጻሜ የሚያገኙበት የሚበቀበት ክርስቶስ በክብር ወደዚህ ምድር ወርዶ የሚበቀልበት ዘመን ነው። ፍጥረት ይሄን ለማየት ጓጓል። ምክንያቱም ሰማይ ምድር ያያሉ፣ ምድር ሁሉ ደሟን የምትሰጥበት ጊዜ ነው። ሰው ያላየውም በበረሃ ብዙ ወገኖቻችን በበረሃ ብዙዎች እንደዛ እየተገደሉ ደማቸው ይፈሳል። ብዙዎች ዝም ብለው አይለቋቸውም፣ ሆዳቸውን እየከፈቱ የሆድ እቃቸውን ይወስዳሉ። ይህን ሁሉ መቼ ነው ታዲያ እግዚአብሔር የሚበቀለው? የሚበቀልበት ጊዜ ቢኖር ያ ሺው ዓመት መንግስት ነው። በሺው ዓመት መንግስት አይን እያየ ጆሮ እየሰማ ፍጥረቺ ምድር ሳታልፍ በፊት ይህንን ክርስቶስ ኢየሱስ ያደርጋል። በኢሳያስ 11:1 ላይ እንደዚህ ይላል። ከዛ በፊት ራእይ 20:4 አነባለሁ። ራእይ 4:20 ከአራት እስከ ስድስት አነባለሁ። ዙፋኖች አየው፣ በእርሱ ላይ የተቀመጠው ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምስክርነቱንም በግንባርና በእጃቸው ላይ ያልተቀበሉትን አየሁ። ክርስቶስ ጋር ሺህ ዓመት ነገሱና ኖሩ። የቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛ ትንሣኤ ነው። በፊተኛው ትንሣኤ ድል ያለው ብፁዕና ቅዱስ ነው። ሁለተኛ ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔር የክርስቶስ ካህን ይሆናል፣ ከእርሱ ጋራም ይህን ሺህ ዓመት ይነግሳል ይላል። ስለዚህ መጽሐፉ ራሱ ራእይ ክርስቶስ ኢየሱስ ጋር ሺህ ዓመት እነዚህ አንገቶቻቸው የተቆረጡባቸው ማለት እስራኤላውያን እና በዛ ዘመን እንግዲህ ክርስቶስን በመቀበል የዳኑ እና አንገታቸው ተቆርጦ በመስዋዕት ያለፉ ሁሉ ለሺው ዓመት መንግስት በማይሞት ባዲ ማለት ነው፣ በተነሳ በትንሣኤ ባዲ ከክርስቶስ ጋር ይመለሳሉ። ግን ማወቅ ያለብን በዚህ ምድር ላይ ያለ ትንሣኤ ደግሞ ያልተነሳ ባዲ ሊኖር እንደሚችል ሰዎች በምድር ላይ ሊኖሩ እንደሚችሉ ማሰብ አለብን። ሰዎች አሉ ያልሞቱ ማለት በስጋቸው ያሉ ማለት ነው። እነሱ ለብዙ ዘመን እንደሚኖሩ መጽሐፍ ቅዱስ ይናገራል እና በኢሳያስ 11:1 ላይ ኢሳያስ 11:1 ከሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮ እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገላል። የወገቡ መታጠቂያ ጽድቅ ነው፣ የጎኑም መቀነት ታማኝነት ይሆናል ይለናል ኢሳያስ። ስለዚህ ይሄ ክርስቶስ በሚነግስበት ጊዜ በፍርድ በትክክል አይኑ እንዳየ ሳይፈርድ ጆሮ እንደሰማ ሳይበይን፣ ነገር ግን ምድርን በትክክል ያስተዳድራታል። የእግዚአብሔር መንግስት ክርስቶስ ለሺ ዓመት መንግስት ምድርን ያስተዳድራል፣ ምድርን ይገዛታል። ኢየሱስ ይሄ ይገባዋል። በሰማይ በምድር ከምድር በታች ሁሉ እንዲሰግዱለት ይገባል ተብሏል። ይሄ ይገባዋል። ስለዚህ ይላል በዛው ምዕራፍ 6 ላይ እስከ 10 ድረስ በኢሳይያስ ከአንድ እስከ 10 ስላልኳችሁ፣ ተኩላ ከበግ ጠቦት ጋራ ይቀመጣል፣ ነብር ከፍየል ጠቦት ጋራ ይተኛል፣ ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሹም ልጅ ይመራቸዋል፣ ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውንም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ በሚጠባው ሕፃን በእባብ ጉድጓድ ላይ ይጫወታል፣ ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጥላል። በተቀደሰ ተራራዬ ሁሉ አይጎዳም አይጠፉምም፣ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቃለች። በዚያ ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመው የእሴይ ስር አሕዛብ ለአሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። ክርስቶስ ለሺው ዓመት መንግስት ዓለም ሁሉ ያየዋል። ዓለም ሁሉ የተከበረ መሆኑን ያያል። ምድር ሰላም ትሆናለች። ምድር የዛን ጊዜ ጦርነት የለም፣ ሆስፒታል የለም፣ በሽታ የለም፣ መርገም የለም፣ ለቅሶ የለም፣ መከራ የለም። ክርስቶስ በሚያስተዳድርበት ዘመን ውስጥ በምድር ላይ ክርስቶስ በሚያስተዳድርበት ጊዜ ሕፃናት በእባብ ጉድጓድ መጫወት ይችላሉ። አንበሳና በግ አንድ ላይ መሰማራት ይችላሉ። ተፈጥሮ ልክ አዳም በነበረበት ዘመን የነበረውን ይለውጣል። የሺው ዓመት መንግስት ማለት ነው። ምድር እንስሳት፣ አውሬ፣ ዛሬ ተለያይተን ተከፋፍለን ያለ ነው። ሰው እርስ በርሱ ዘር ከዘር ጋራ፣ ቋንቋ ከቋንቋ፣ ጨቁር፣ ነጭ፣ ሌላ እያለ የሚጋጩል የዛን ጊዜ ይሄ መሆን አይችልም። መሳሪያዎቻቸውን ሁሉ ማረሻ ያደርጋሉ። ምድር ያልፍላታል። ምድርስ በሰላም ሰላም ኢየሱስ የሰላም ጌታ ኢየሱስ ይገዛታል። ኢሳይያስ 9:6 እንደዚህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት ሁሉ በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ብሎ ይጠራል። ዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ዘንድ ይደግፈውም ዘንድ በዳዊት ዙፋን በመንግስቱ ላይ ይቀመጣል። አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም፣ የእግዚአብሔር ቅናት ይሄንን ያደርጋልና። ያልተፈጸመ ትንቢት ነው። ይህ ትንቢት ይፈጸማል። ክርስቶስ በዳዊት ዙፋን ላይ ይቀመጣል። ለዘላለም ከዘርህ የሚነሳ ዘላለም በዙፋኑ ላይ የሚቀመጥ አይጠፋም እንደተባለ ክርስቶስ ለዘላለም በዳዊት ዙፋን ላይ ይቀመጣል፣ ይነግሳል። ለመንግስቱ ፍጻሜ የለውም። ምድር ሁሉ ይሄንን ያያል። ዓለም ሁሉ ይሄንን ያያል። ፍጥረት ሁሉ ይሄንን ያያል። ሃሌሉያ። ኢሳይያስ ምዕራፍ 2:2-5 እንደዚህ ይላል። ኢሳይያስ ምዕራፍ 2:2-5 በዘመኑ ፍጻሜ የእግዚአብሔር ቤት ተራራ ራስ ላይ ጸንቶ ይቆማል፣ የኮረብቶች ላይም ከፍ ከፍ ይላል፣ አሕዛብን ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ፣ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናውም እንሂድ ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ ያዕቆብ ቤት ሆይ ኑ ወደ እግዚአብሔር ብርሃን እንሂድ ይባላል። እቹ ክርስቶስ በሚገዛበት ጊዜ ኮሚኒዝም አይደለም ዓለምን ሰላም የሚያደርገው፣ ወይም ሶሻሊዝምም አይደለም ወይንም ዲሞክራሲም አይደለም። ያ ያየናቸው አምስት መንግስታት በዳንኤል ላይ ራእይ ላይ ያያቸው አምስቱ ነገስታት እነሱ አይደሉም። ዓለም የመጨረሻው ከእግዚአብሔር ዘንድ የሚወርዱ የእግዚአብሔር መንግስት የጨፈለቀው ብረቱንና ኮሚኒዝምንና አራርኪዝምን የጨፈለቀ ያ መንግስት የእግዚአብሔር መንግስት ነው። እሱ የክርስቶስ መንግስት ነው። ለሺ ዓመት ይችን ምድር ይገዛታል። ለሺ ዓመት ክርስቶስ ኢየሱስ ይችን ምድር ይገዛታል። ስለዚህ ምድር አለፈላት ሰራዊት መጣላት ምድር አለፈላት ኢየሱስ መጣላት ይባላል ምድር ደሟን ምትደብቀበት ዘመን ደም ማጠጣጣበት ዘመን ይሆናል እንስሳት የማይፈሩበት ሰዎች የማይፈሩበት ባው በዚህ ወጣው እዚህ ጋር ሲቲዝን የለኝም ወረቀት የለኝም በዚህ ገባው የማይባልበት ክርስቶስ የዘላለም ንጉስ የሚሆንበት የእግዚአብሔር መንግስት ክርስቶስ የሚያስተዳድርበት ይሄ ምድር ይሄ ሁሉ መፈጸም አለበት ክርስቶስ በዚህ ምድር ላይ መምጣት አለበት ቃሉ መፈጸም ስላለበት ኤርምያስም እንደዚህ ይላል ኤርምያስ 23:5 ላይ እንደዚህ ይላል እነሆ ለዳዊት ጻድቅ ጥቋጦ የማስነባበት ዘመን ይመጣል ይላል እግዚአብሔር እርሱም እንደ ንጉስ ይነክሳል ይከናወንለታል በምድርም ፍርድንና ጽድቅን ያደርጋል ይላል ኤርምያስ ክርስቶስ እንደ ንጉስ ይነክሳል ፍርድንና ጽድቅን ያደርጋል እናንተ ያቆቦ ቤቶች ሆይ የጠፋችሁ አይደላችሁ በእግዚአብሔር ብርሃን ሂዱ ደስ ይበላችሁ ይላል መጽሐፍ ቅዱስ ሁላችንም እግዚአብሔር አንድ ቀን ይሄንን ያደርጋል ብዙ ሰዎች ይጠይቃሉ ለምንድን ነው እግዚአብሔር ዘሚለው እግዚአብሔር ራሱ ነው ፕላኔቷን የፈጠረው የእጁ ስራ ነው ፍጥረት ሁሉ የራሱ ነው ስለዚህ እግዚአብሔር ይሄን የሚበቀልበት ዘመን አለ ክፉን የሚቀሰይጠሽ አመት አስሮ ክፉን ይበቀላል ሌላ ደሞ ምንድነው እግዚአብሔር ይሄን የሚያደርገው ሰዎች ብዙ አሁን በሰይጣን ላይ ነው የሚያሳብቡት ሰይጣን እንዲያርጎኝ ሰይጣን አሳስቶኝ ስለዚህ ሰይጣን የሌለበት ዓለም አለ ስለዚህ ፍርድ ይሰጣል ቃሉ ማንንም ያስተምር አይባልም ጽድቅ ከጽዮን ይወጣል ከኢየሩሳሌም ጽድቅ ይወጣል ሰው በዛ ጽድቅ እንዲመራ ወዛ ብርሃን እንዲመጣ እድል ይሰጣዋል ማንንም እግዚአብሔር አስገድዶ እንዲያመልከው አይጠይቅም አሁንም እድል ይሰጣል ለዓለም ሰዎች ያለ ሰይጣን ኮምፕሌንስ ምንም እንትን ይሄ አታለለኝ ሳንል ኃጢያት ሳይኖር ሰው በራሱ የሚፈተሽበትም ዘመን ነው በራሱ ጽድቅንና ቅድስናን መጥፎ ጥሩ ነገሮችን ማድረግ ይችላል ወይ ያ ሰው የሚፈተሽበት ዘመን ነው ኢሳይያስ 65:19 እስከ እንደ ኢሳይያስ 65:19 እስከ 20 እኔ በኢየሩሳሌም ሐሴት አደርጋለሁ በሕዝቤም ደስ ይለኛል ከዚያ ወዲያ የለቅሶ ድምጽ የዋይታ ድምጽ አይሰማም ከዚያ ወዲያ ጥቂት ዘመን በግዛትም ጥቂት ዘመን ብቻ የሚኖር ሕፃን ወይም እድሜውን ያልፈጸመ ሽማግሌ አይገኝም ጎልማሳ የመቶ ዓመት ሆኖት ይሞታልና ኃጢአተኛውም የመቶ ዓመት ሆኖት የተረገመ ይሆናል ምን ያህል የሰዎች እድሜ እንኳን እንደሚረዝም ነው በዚህ በሺው ዓመት ጊዜ ውስጥ ህፃን የሚባሉት የመቶ ዓመት ሰው ጎልማሳ ነው እንግዲህ ኢማጂን ጎልማሳ ተብለው ነው የሚጠራው የመቶ ዓመት ሰው ስለዚህ ብዙ ዘመን የሚኖርበት ሰው እድል የሚያገኝበት እግዚአብሔርን ለማወቅ እድል የሚያገኝበት ዘመን ነው ያ ዘመን ሺ ዓመት መንግስት እግዚአብሔር የሚያስተያቺ እግዚአብሔር መንግስት በመካከላችን የምትሆነበት እግዚአብሔር ክርስቶስ በትክክል እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቅድ የሚያስተዳድርበት ዘመን ይሆናል ዳንኤልም እንደዛ ይላል ዳንኤል 7:13-14 እንደዚህ ይላል በሌሊትም ራእይ አየሁኝ እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ በዘመናትም ወደ ሸመገለው ደረሰ ወደፊቱም አቀረቡት ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱ የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ መንግስት ነው ለሺ ዓመት መንግስት ክርስቶስ በዚህ ምድር ላይ ይነግሳል ግን መንግስቱ ዘላለማዊ ነው መንግስቱ ይቀጥላል በአዲሱ ሰማይና ምድርም ይቀጥላል መንግስቱ ግን ይሄ ትንቢት ይፈጸም ዘንድ በዚች ምድር ላይ ደሙ እንደፈሰሰ እንደተሰቃየ እንደሞተ በዚች ምድር ላይ ደሞ ቆሞ በጽድቅና በፍርድ ይቆማል በክብር ደሞ እቺ ምድር ላይ ይቆምባታል እቺ ምድር ይገዛታል ይሄን እግዚአብሔር አድርጓል ራሱን ዝቅ ስላደረገ ከስም ሁሉ በላይ ስም ሰጥቶታል በሰማይም በምድርም ከምድር በታች ሁሉ ያሉ እንዲሰግዱለት ይሄ ስልጣን እግዚአብሔር ሰጥቶታል ስለዚህ ያ ሺህ ዓመት መንግስት ክርስቶስ ኢየሱስ በዚህ ምድር የሚደነቅበት የሚከበርበት ስሙ ከፍ የሚልበትና እቺ ምድርም የምታርፍበት ጊዜ ነው የሚሆነው ከዛስ በኋላ ሺው ዓመትስ ሲፈጸም ልክ ሺው ዓመት ሲፈጸም ሰይጣን እንደገና እንደሚፈታ መጽሐፍ ቅዱስ ይነግረናል ሺው ዓመት በተፈጸመ በኋላ ሰይጣን እንደገና ይፈታል ራእይ 19:11-21 እንደዚህ ይላል ሰማይ ተከፍቶ አየሁ እነሆ በአምባ ላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል በጽድቅም ይፈርዳል ይዋጋልም አይኖቹ እንደ እሳት ነበልባል ናቸው በራሱ ላይ ብዙ ዘውዶች አሉ። ከርሱም በቀር አንድ እንኳን ማቀ የተጽፈበት ስም አለው። በደምም የተረጨ ልብስ ተጎናጽፏል። ቃል ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍሮች ነጭና ጥሩ ቀጭንም ተልባ አገር ለው አባምባ ፈረሶች ላይ ተቀምጠው ይከተሉት ነበር። አሕዛብንም ይመታ ዘንድ ስለታም ሰይፍ ካፍ ይወጣል። በርሱ በብረት በትር ይገዛቸዋል። እርሱ ሁሉን የሚገዛ እግዚአብሔር የብርቱ ቁጣ የወይን ጠጅ መጥመቂያ ይረግጣል። በልብሱ በጭኑ የተጻፈበት የነገስታት ንጉስ የጌቶች ጌታ የሚል ስም አለው። አንድ መልአክም በፀሐይ ውስጥ ቆሞ አየው። በሰማይም መካከል የሚበሩ ወፎች ሁሉ መታችሁ የነገስታትን ስጋ፣ የሻለቆችን ስጋ፣ የብርቶችንም ስጋ፣ የፈረሶችንና የታናናሾችን የታላላቆችንም ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር አርካማሎ ሲናገር ብሎ በታላቅ ድምጽ ጮኸ። በፈረሱም የተቀመጠውን ጭፍራዎችን ይወጉ ዘንድ አውሬውና በመድር ነገስታት ጭፍራዎችም ተከማቸ። አየው አውሬውም ተያዘ። ይትም ታምራት ያደረገ ያውሬው ምልክት የተቀበሉት ለምስሉ የሰገዱት ሐስተኛ ነው። ይሄኛው ጥቅስ ከዛ ጋር ነው የመጣብኝ። ይሄን ጨርሰናል። ሐስተኛው መሲ ወደ ሲያዝና በእሳት ባህን ሲጣል ነው። ለአንድ ሺው ዓመት የታሰረው ሰይጣን እንደገና እንደሚፈታ ራእይ ምዕራፍ 20 ከ7 እስከ 10 ነው። 20 ቁጥር 3 ላይም አለ። ምዕራፍ 20 ቁጥር 3 ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ማ ሰይጣን ማለት ነው። ከዛ ራእይ 20 ከ7 እስከ 10 እንደዚህ ይላል። ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን ህዝብ ጎግና ማንጎግን እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸው እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንን ሰፈር የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸው ዲያብሎስ አውሬውም ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለም እስከ ዘላለምና ለሊት በዛ ይሰቃያሉ። ለዚህ የመጨረሻው የሰይጣን ፍጻሜ የሚሆን ከዛው ከሐሰተኛው መሲ ጋራ ወደ ነበረበት ወደዛ ወደ እሳት ባህር መጣል ነው። ያ ከመሆኑ በፊት ግን በሙሉ በዓለም ላይ ያሉትን ነገስታት በዛ ጊዜ ክርስቶስ በሚገዛበት ጊዜ ጭጭ ብለው አድፍጠው የተቀመጡ ጉግማንጎ የሚባሉ አሉ። እንግዲህ በዛም ዘመን እንኳን ሰዎች ክርስቶስ ለእግዚአብሔር የማይገዙበት ዘመን አለ ማለት ነው። ያ ሁሉ ፈቃድ፣ ያ ሁሉ ሰይጣንም ታስሮ ተሰጥቷቸው ግን በፈቃዳቸው ወደ ክርስቶስ በሚገዛበት ዘመን ክርስቶስ ባለበት ዘመን እንኳን ሰው ወደ እግዚአብሔር ለመምጣት ልቡ የሚደነድን ነው ማለት ነው። ያንን ነው የሚያሳየን። ስለዚህ እንደዚህ ጉግ ማንጎግ የሚባሉ ብዙዎች እንደሚሉት ብዙ አባሁን ሰዓት ሃይማኖት የሌላቸው እንደነ ቻይና አይነት በዛ ጊዜ ላስተኛው ለዚህ ለአጋ አሰራር የተሰጡ ናቸው ይላሉ። አይ ዶንት ኖ አባውት ዳት። ግን ጉግ ማንጎግ የሚላቸው ከዓለም ዙሪያ አሰልፎ አስከትቶ ወደ ኢየሩሳሌም ወይም ክርስቶስ ወደ ነገሰበት ወደ ኢየሩሳሌም ይዟቸው እንደሚመጣና ከሰማይ ግን እሳት ወርዳ ሁሉን እንደምትበላ ከዛም ያስተኛው መሲ ወዳለበት ሰይጣን ለዘላለም እንደሚጣል ነው። ከዛስ በኋላ ሰይጣን ለዘላለም ይጣላል። አንድ ሺህ ዓመት ፍጻሜ የነጭ ዙፋን ፍርድ ይመጣል። በምዕራፍ 20 በራእይ በምዕራፍ 20 እስከ 11 እስከ 15 ይነግረናል። ታላቅ እና ነጭ ዙፋንም በርሱ ላይም የተቀመጡትን አየሁ። በምድርና በሰማይ ከፊቱ ሻሹ፣ ስፍራም አልተገኛላቸውም። ሙታንም ታናናሾችና ታላላቆች በዙፋን ፊት ቆመው አየሁ። መጽሐፍ ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፎ እንደነበረው እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሙታን ሲኦልን ከእርሱም ዘንድ ያሉትን ሙታን ሰጡ። እያንዳንዱ እንደ ስራው መጠን ተከፈለ። ሞትና በእሳት ባህር ውስጥ ተጣሉ። ይህ የእሳት ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ። እንግዲህ ከፍጥረት ከአዳም ጀምሮ እስከ ፍጥረት መጨረሻ ድረስ በሕይወት መጽሐፍ ስሙ መጽሐፍቶች እንደሚከፈቱ መጽሐፍቶች እንዳሉና ሌላ ግን የሕይወት መጽሐፍ የሚባልም እንዳለ፣ ስለዚህ መጽሐፍ በሚከፈትበት ጊዜ በዛ በሕይወት መጽሐፍ ላይ ስሙ የሌለ በሙሉ ከሰይጣንና ከአስረኛው መሲ ጋራ አብሮ ወደዛ ወደ እሳት ባህር እንደሚጣል የነጭ ዙፋን ፍርድ። ግን ዝም ብሎ እግዚአብሔር አይፈርድም። መጽሐፍ ከፍቶ በፍርድ በህግ ነው የሚፈርደው። ዙፋን ላይ እግዚአብሔር ይቀመጣል። ሰውን ዝም ብሎ አይደለም አንቆ ወደ ባህር አይከትም። እግዚአብሔር ፍርደ ገምድል አይደለም። እግዚአብሔር ቅን ፈራጅ ነው። ስለዚህ ነው የተጻፈው በተጻፈው ፍርዳቸው። እዚህም አሁን ሲስተሙ እንደዛ ነው። አንድ ሰው ኃጢአት ገለሃል ሲባል ኤቪደንስ አለ የገደለበት ኤቪደንሶች ቀርበው ነው ጊልቲ የሚሰኘው። ልክ እንደዛ እግዚአብሔር ጊልቲ መሆናቸውን ያቀርባል ፍርድ ቤት። ፍርድ ላይ ቆመው ኃጢአተኛ መሆናቸውን በተጻፈው መሰረት ያቀርባል እግዚአብሔር ማለት ነው። ዝም ብሎ አይደለም የሚፈርድበት። ስለዚህ በህይወት መጽሐፍ የተጻፉት ኢሚዲየትሊ ወደ እግዚአብሔር ደስታ ሲገቡ፣ እነዚህ ግን ከዘላለም ወደ ዘላለም ወደሚሰቃይ ከሰይጣንና ከመላእክቱ ጋራ ለሰይጣንና ለመላእክቱ የተዘጋጀ መሆኑን ማቴዎስ ነግሮናል። እግዚአብሔር የቀደመ ፕላኑ ለሰው አልነበረ የሚያዘጋጀው፣ ያንን ለሰይጣንና ለመላእክቱ ነበር። ሰው ግን ዛሬ በፈቃዱ አብሮት ይገባል ማለት ነው። ስለዚህ የመጨረሻው የሚሆነው ይሄን ነው። ቆሮንቶስ እንደዚህ ይላል። አንደኛ ቆሮንቶስ ሐዋርያው ጳውሎስ በምዕራፍ 15 ቁጥር 24 እስከ 25 እንደዚህ ይለናል። በኋላም በመንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል፣ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነክስ ይገባዋልና ይለናል። ክርስቶስ ጠላቶቹን ሁሉ በእግሩ ስር ካደረገ በኋላ ሊነክስ ይገባዋል። ለሺህ ዓመት ሊነክስ ይገባዋል። ከዛ ሺው ዓመት ሲፈጸም የነጭ ዙፋን ፍርድ አለ። ከነጭ ዙፋን ፍርድ በኋላ ሁላችንም በህይወት መጽሐፍ ያሉት ወደ ህይወት ሲገቡ፣ በሌላው መጽሐፍ ግን ያሉት ለህይወት አይደለም። ግን ስራቸው ጊልቲ ያሰኛቸው ስራቸው ምን እንደሆነ እግዚአብሔር ያቀርባል በፍርዱ ዙፋን ፊት ማለት ነው፣ በነጩ ዙፋን ፍርድ ፊት። ስለዚህ ሁለት ነው የሚሆነው፣ አንድ በነጭ በህይወት መጽሐፍ፣ ሌላው በሌላው መጽሐፍ ያሉት። ስለዚህ ሞትና ሲኦልም አብረው ለዘላለም እሳት ባህር ውስጥ ይጣላሉ። ምክንያቱም ከዛ በኋላ ላለው በህይወት መጽሐፍ ውስጥ ላሉት ሊሰሩ ስለማይችሉ ወደ እሳት ባህር ውስጥ ይጣላሉ። ከዛስ በኋላ ከነጭ ዙፋን ፍርድ በኋላ አዲስ ሰማይና አዲስ ምድር፣ አዲስ ምድር ፊተኛው ምድር ያልፋል። አዲስ ሰማይና ምድር ሰው ያላየው ጆሮ ያልሰማው በሰው ያልታሰበ እግዚአብሔር ግን ለሚወዱት ያዘጋጀው አዲስ ሰማይና አዲስ ምድር። ኢሳይያስ ስለዚህ ምን ይላል? ምክንያቱም the new beginning አዲስ ጅማሬ ነው። አዲስ ጅማሬ ይሆንልናል። ስለዚህ ኢሳይያስ 34 እንደዚህ ከሁለት እስከ አራት የሰማይም ሰራዊት ሁሉ ይበሰብሳሉ፣ ሰማያት እንደ መጽሐፍ ጥቅልል ይጠቀለላሉ፣ ከወይን ከበለስም ቅጠል እንደሚረግፍ ሰራዊታቸው ሁሉ ይረግፋል ይለናል። ይህን ማድረግ ይችላል። እሱ ራሱ በቃል ነው አንድ ጊዜ ሁን ሲለው የሆነው አቱን ቢለው ኢሚዲየትሊ ሊያደርገው የሚችል ነው። እዛ ውስጥ ገብተን እኛ እንዴት ይሆናል ብለን አናስብም። ስለዚህ አዲስ ሰማይና አዲስ ምድር እንደሚመጣ ኢሳይያስ 66:22 ደግሞ እንደዚህ ይለናል። ኢሳይያስ 66:22 እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንዲኖሩ እንዲሁ ዘራችሁ ስማችሁ ጸንቶ ይኖራል ይላል እግዚአብሔር ይላል። እኔ የምሰራቸው አዲስ ሰማይና አዲስ ምድር ጸንተው እንደሚኖሩ እንደዚሁ ስማችሁ ጸንቶ ይኖራል ይላል የሰራዊት ጌታ እግዚአብሔር ይላል። ኢሳይያስ 25 ከ8 እስከ 9 እንደዚህ ይላል። ኢሳይያስ 25 ከ8 እስከ 9 ሞት ለዘላለም ይዋጣል፣ ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ላይ ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና በዚያ ቀን እንዲሆናል። አምላካችሁ ይህ ነው፣ ተስፋ የምናደርገው ያድነንማል፣ እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴትም እናደርጋለን ይባላል። እዛን ጊዜ እግዚአብሔር እንደዚህ አይነት አምላክ ነው ይላል። ራእይም ይናገራል ምዕራፍ 6 ቁጥር 14 ላይ ራእይ 6:14 ሰማይም እንደ መጽሐፍ ተጠቅልሎ አለፈ ይለናል። ሰማይና ምድር ተጠቅልለው እንደሚያልፉ በሰዓት እንደሚፈታ መጽሐፍ ቅዱስ ይናገራል። ይሄ ብዙ ደም የጠጣ ብዙ ክፋትና ብዙ ነገር የያዘ ዓለም አንድ ቀን እንዳልነበረ ተጠቅልሎ ያልፋል፣ በሰዓት ይፈታል። ራእይ 21 እንደዚህ ይነግረናል። ራእይ 1:21 እንደዚህ ይላል፣ አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፏልና ባህርም ወደፊት የለም። ቅድስቷ ከተማ ኢየሩሳሌም ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅ ከሰማይ እንሆ የእግዚአብሔር ድንኳኖች በሰዎች መካከል ነው፣ ከነርሱ ጋር ያድራል፣ እነርሱም ህዝብ ይሆናሉ፣ እሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባዎቻቸውን ሁሉ ከዓይናቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ናገር ሰማሁ። በዙፋኑም የተቀመጠውን ነው ሁሉን አደርጋለሁ አለ። አለኝም ተፈጽሟል። አልፋ እና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ከተጠማ ለተጠማ የህይወት ውሃ ምንጭ እንዲያው እሰጣለሁ። ድል የሚነሳ ይህን ይወርሳል። አምላክም ሆነዋለሁ፣ እርሱም ልጅ ይሆነኛል ይላል ራእይ ላይ። አዲስ ሰማይና አዲስ ምድር ላይ ሞት የለም፣ ረሃብ የለም፣ ጭንቀት የለም፣ መከራ የለም፣ ሆስፒታል የለም፣ ጣቢያ የፖሊስ ጣቢያ የለም፣ ወታደራዊ እንቅስቃሴ የለም። ምንም አይነት ክፋት አሁን በምድር ላይ የሚደረጉ ነገሮች ሁሉ ያለ ሰይጣንን አስቡት። ምድር ያለ ሰይጣን ሺው ዓመት ራሱ ድንቅ ነው። ምድር ያለ ሰይጣን ምን አይነት ምድር ልትሆን እንደምትችል አስቧል። ምድር ከክፋቱ ተጠቅልሎ ማለት ነው። ሰይጣን የለም ማለት ክፋቱ ሁሉ ተጠቅልሎ የለም ማለት ነው። ስለዚህ ከክርስቶስ ጋር ደግሞ ሌላው ድንቁ ነገር አዲሱ ሰማይና አዲስ ምድር ልዩነቱ ከክርስቶስ ጋር ክርስቶስ ጌታ የሆነበት፣ ክርስቶስ ንጉስ የሆነበት፣ ክርስቶስ መድኃኒት የሆነበት፣ ክርስቶስ ዶክተር የሆነበት፣ ክርስቶስ ሁሉ በሁሉ የሆነበት። ለዚህ ነው ተሰሎንቄ ላይ ሐዋርያው ጳውሎስ ክርስቶስ ክርስቶስ እውቀታችን ክርስቶስ ክርስቶስ ጥበባችን ክርስቶስ የሚለን የዛን ጊዜ ይማለን። ክርስቶስ ሁሉ በሁሉ ነው። እግዚአብሔር በልጁ በኢየሱስ ክርስቶስም ሁሉን ጠቅልሎታል፣ ሁሉን አስገዝቶለታል፣ ሁሉን ከእግሩ ስር አድርጎለታል። የእግዚአብሔር ስም ብሩክ ይሁን ከዘላለም እስከ ዘላለም። ስለዚህ ከእግዚአብሔር ጋር ለዘላለም የምንኖርበት እድል ተዘጋጅቶልናል። ከክርስቶስ ጋር ከእግዚአብሔር ጋር ለዘላለም በአዲሱ ሰማይና በአዲስ ምድር። ስለ አዲሷ ሰማይና ስለ አዲስ ምድር ራእይ ይናገራል። ምን አይነት ውብ እንደሆነች ይነግረናል። ግን የዛን ጊዜ የምንደነቅ ይመስለኛል። ካሰብነው ካሰማነው በቃ እኛ አእምሯችን ከደረሰበት ራሱ ዮሐንስም ሊናገረው ከፈለገው በላይ ሆኖ እንደምናየው መጽሐፍ ቅዱስ ይናገራል። አዲስ ሰማይና አዲስ ምድር አለ። ቅዱሳን በሙሉ የምናርፍበት አዲስ ሰማይና አዲስ ምድር አለ። እስቲ ዮሐንስ ራእይ ምዕራፍ 21 ከ10 ጀምሬ ያነባለሁ እስከ 27 እንደዚህ ይላል። መንፈስም ወደ ታላቅ ወደ ረጅም ተራራ ወሰደኝ። ክብር ያለባት ቅድስቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗ እጅግ እንደ ከበረ ድንጋይ እንደ ያሴጵር ድንጋይ ሆኖ እንደ ብርሌ ጠራ ነበር ነበረ። ታላቅ ቅጥር ነበራት፣ 12 ደጆች ነበሯት። በደጆቿም 12 መላእክት ቆሙ። የ12ቱም የእስራኤል ልጆች ነገዶች ስም ተጽፈውባቸው ነበረ። በምስራቅ 3ቱ ደጆች፣ በሰሜን 3ቱ ደጆች፣ በደቡብ 3ቱ ደጆች፣ በምዕራብም 3ቱ ደጆች ነበሩ። ለከተማይቱ ቅጥር 12 መሰረቶች ነበሯት። በእርሱ ውስጥም የ12ቱ የበጎ ሐዋርያት ስሞች ተጽፈው ነበረ። ተናገረኝም ከተማይቱንና ደጇን ቅጥሯንም ይለካ ዘንድ ይወርቅ ዘንድ ነበረ። ከተማይቱም 4 ማዕዘን ነበራት። ርዝመቷም እንደ ስፋቷ ልክ ነበረ። ከተማይቱም በዘንግ ለካት 12,000 ምዕራፍ ሆነች። ርዝመቷም ስፋቷም ከፍታዋም ትክክል ነው። ቅጥሯን ለካ 144 ክንድም በሰው ልክ እርሱም በመላእክ ልክ። ቅጥሯም የያሴጵር የተሰራ ነበር። ከተማይቱ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። የከተማይቱ ቅጥር መሰረት የከበረ ድንጋይ ሁሉ ተጌጦ ነበረ። ፊተኛው መሰረት ኢያሴጲር፣ ሁለተኛው ሰንፔር፣ ሶስተኛው ኬልቄዳን፣ አራተኛው መርገድ ነበር። አምስተኛውም ሰርዶንኬስ፣ ስድስተኛውም ሰርዲዮን፣ ሰባተኛውም ክርስቲሎቢ፣ ስምንተኛውም ቢራሊ፣ ዘጠነኛው አውራሬ፣ አስረኛው ክርስፕራስ፣ 11ኛው ያክንት፣ 12ኛው አሜቴሴጢኖስ ነበረ። 12 ደጆች 12 እንቁዎች ነበሩ። እያንዳንዱ ደጅ ከአንድ እንቁ የተሰራ ነበረ። የከተማይቱ አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ። ሁሉን የሚገዛ ጌታ አምላክ በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራት በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር። አህዛብ በብርሃኗ ይመላለሱ ዘንድ ምድር ነገስታት ክብራቸው ወደ እርሷ ያመጡ ዘንድ በዚያ ሌሊት ስለሌለ ቀን ከቶ አይዘጉም። የአሕዛብ ግርማና ክብር ወደ እርሷ ይመጣሉ። ለበጉ በሆነ በሕይወት መጽሐፍ የተጻፉ በቀር ጸያፍ ነገር እርኩስ ውሸት የሚያደርዛ ፈጽሞ አይገባም። የእግዚአብሔር ስም ብሩክ ይሁን። አዲሱ ሰማይና አዲስ ምድር በክርስቶስ ኢየሱስ አዲስ የምንጠብቀው ሕይወት ክፉ ነገር የሌለው እዚህ የዓለም ታሪክ ይሄኛው ሲስተም ያበቃበት አዲስ ስርዓት አሮጌው ስርዓት አልፏል ብሎናል። አዲስ ስርዓት ያለበት በጉ ራሱ ብርሃን የሆነበት በጉ የሚያበራበት መቅደሳችን በጉ የሆነበት ድንቅ ነው። እውነት ነው። ሰዎች ስለ አዲስቱ ኢየሩሳሌም ሲናገሩ ብርጭ መንገዱ ወርቅ ነው፣ ብርሌ ነው። እውነት ነው። ከዛ በላይ ግን የሚያስደንቀን ክርስቶስ ስላለ ነው። ክርስቶስ አብሮን ስላለ ክርስቶስ ጌታችን ስለሆነ አብሮን ከሱ ጋር ስለምንኖር ነው ከሁሉ በላይ የምንደነቀው። ስለዚህ ዘላለማዊ ፍጻሜያችን ሰውነን ተፈጥረን የምንጠፋ ሳንሆን የትም የምንሄድበትን ማናቅ አይደለንም። እንደ እንስሳት የምንሄድበትን እናቃለን፣ አምላካችን እናቃለን። አምላኩን የሚያቀዝብ ይበረታል ተብሎ ተጽፏል። እግዚአብሔርን በማወቅ ነው መበርታት ያለው። ስለዚህ ዘላለማዊ ህይወት ያለን ለዘላለም የምንኖር አምላካችን ለዘላለም ያለ አምላክ ያለንና ጌታ ህዝቦች ነን፣ ታላቅ ህዝቦች ነን፣ ታላቅ ሰራዊት ነን። ግን ብለን ዛሬ ባለነው በህይወታችን ባለንበት አይደለም። ነገር ግን ትልቅ ነገር የሚጠብቀን እግዚአብሔር ለኛ ትልቅ ማ ያለው ሰዎች ነን። ለዚህ ክርስቶስ ኢየሱስን የምንጠብቀው በድንቅ በዚህ ምክንያት ነው። ክርስቶስ የተዋረደው ስጋችንን ማክበር ብቻ ሳይሆን እንደገና ከዚህ ዓለም ስቃይና መከራም ያሳርፈናል። ለዘላለም መልሰን የማናይበት ህይወት ውስጥ ነው የሚቀጥል። እኔ በጣም ይገርመኛል። አሁን እንደ ሳይንቶሎጂ አንዳንድ እምነቶች ተመልሰው ወደዚህ ምድር ለመምጣት ነው የሚፈልጉት። በተሻለ ባዲ፣ በተሻለ ሰውነት ወደዚህ ምድር ተመልሰን እንመጣለን ከሚሰሩት ስራ ማለት ነው፣ ካላቸው ከሚሄዱበት መንገድ ራሳቸው ከደነገቡት። እኔ ግን ወደዚህ ምድር ተመልሼ መምጣት አልፈልግም በዚህ አይነት መንገድ ማለት ነው፣ ክርስቶስ ጋር ካልሆነ በስተቀር። በእውነት አይ ቲንክ ሁላችሁም እንደዛ ትሆናላችሁ። በራሳችን እዚህ ተመልሼ ንጉስ ልጅ ሆኜ ብወለድ ምን ያደርግልኛል? የፈለገ ሰው ሆኜ ብወለድ ምን ያደርጋል? ነገር ግን ከክርስቶስ ጋር እንደገና ተመልሰን አዲስ ሰማይና አዲስ ምድር በሺህ ዓመት እንነግሳለን። ከዛ በኋላ አዲስ ሰማይና አዲስ ምድር ደግሞ ይጠብቀናል። ዛሬ ምናልባት በህይወታችሁ ብዙ አልሆነልኝ የምንለው ግፍ ተሰርቶብኛል፣ ይሄ ሆኗል፣ በዚህ እግዚአብሔር ለምን አያይም የምንላቸው ነገሮች ቢኖሩ አንድ ቀን እነዚህ ሁሉ ልክ አላቸው፣ ማብቂያ አላቸው፣ ያበቃሉ። የማያበቃ ልክ የሌለው ገደብ የሌለው ምሕረትና ቸርነት ግን ተዘጋጅቶልናል። የማይገባንን ነው እግዚአብሔር የሚሰጠን። የማይገባንን እንወርሳለን፣ የማይሆናለን። እንደዚህ ይላል ኢሳይያስ ስለ አዲስ ሰማይና ስለ አዲስ ምድር እንደዚህ ይላል። ኢሳይያስ 65:17 ላይ ኢሳይያስ 65:17 እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም ይላል እግዚአብሔር ይላል። ኤፌሶን 1:10 ላይ እንደዚህ ይላል እስከ 12 ድረስ በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ክሩሉን የሚሰራ እንደ ራሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ እርስ ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ እግዚአብሔር ይህን አድርጓል። በክርስቶስ ሁሉን ለመጠቅለል ነው የእግዚአብሔር ሐሳብ ነው የሚለን ሐዋርያውስ። እኛ ደግሞ ከዚህ ሐሳብ ውስጥ እግዚአብሔር እዚህ ሐሳብ ውስጥ እዚህ ፕላን ውስጥ ከቶናል ነው የሚለው። አስቀድሞ ተስፋ ያደረግን እኛን እዚሁ ሐሳብ ውስጥ ከቶናል። እግዚአብሔር እቅድ ውስጥ ፕላን ውስጥ አለ። እግዚአብሔር ፕላኑን ሲያወጣ ስለ አዲስ ሰማይና ምድር ሲያወጣ አንተንም አንቺንም እዚህ ፕላን ውስጥ ከቷችኋል፣ ከቶናል። ዝም ብለን ተራ ሰዎች አይደለንም። እግዚአብሔር ፊታችን የሚያስብልን አምላክ ነው። ፊቸሪቱን የፊታችንን ይዞ በመልካም የሚያስብልን አምላክ ነው። ስለዚህ ወደፊት እግዚአብሔር እኛን ሲያይን ዛሬ የምናየውን አይደለም የሚያየው። የሚያየው ይሄንን ነው የሚያየው። አስፍቶ ነው ስለኛ የሚያየው። ዕብራውያን እንደዚህ ይላል። የሚገርም ነገር ዕብራውያን ላይ 12:22-29 የሚለው ነገር አለው ዕብራውያን መጽሐፍ። ነገር ግን ወደ ጽዮን ተራራ፣ ወደ ሰማያዊቱ ኢየሩሳሌም፣ በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ በሰማያትም ወደ ተጻፉ ወደ በኩራት ማህበር፣ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹም ወደ ሆኑት ወደ ጻድቃን መንፈሶች፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ፣ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚህ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛ እንዴት እናመልጣለን? በዚያ ጊዜ ድምፁ ምድርን ያናውጣል። አሁን ግን አንድ ጊዜ ደግሜ እኔ ሰማያትን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚለው ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩት እንዲሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርንም ደስ እያሰኘን የምናመልክበት ጸጋ እንያዝ ብሎ ሐዋርያ ጳውሎስ እነዚህ ለዕብራውያኑ ይነግራቸዋል። እያወዳደረ በፊት ያያችሁት ክብር፣ በዛ በተራራው ላይ የሚታየው ጊዜያዊ የሆነውን ክብር ነው ያዩት። ነገር ግን አሁን እኮ አለ ክብር፣ የሚመጣ ክብር አለ፣ የሚመጣ መንግስት አለ። ያኔ አይታችሁ እንኳን እሳቱ አጠገቡ መቅረብ እስከማትችሉ እግዚአብሔር አይናገረን ያላችሁት፣ አሁን ግን አለ። የበኩራት ማህበር፣ ቅዱሳን ነፍሶች የተሰበሰቡበት ማህበር አለ። እግዚአብሔር ያዘጋጀ ወደፊት አለና ይሄን እያሰባችሁ ልቁኑ የምታመልኩበትን ጸጋ ያዙ ይላቸዋል። ራእይም መንፈሱና ሙሽራይቱ ይህን ሲሰሙና እንዲሉ ራእይ መጽሐፉን ዘግቷል። እኔም በዚህ ነው መጽሐፌም ይህን ትምህርቴን በዚህ የጌታ ዳግም ምጽአትን ምዘጋው። ልቁኑ ክርስቶስ ኢየሱስን መናፈቅ ውስጥ እንድንገባ ነው እና እንድንለው ነው። የትኛውም አመለካከት ሊኖራችሁ ይችላል ወንድሞቼ እህቶቼ፣ ግድ የለኝም እኔ። በየትኛውም እንትን ውስጥ ብትሆኑ፣ ለምሳሌ በመከራው ዘመን አልፋለሁ ብትሉ፣ ግድ የለኝም እኔ፣ እንደውም በርቱ ነው የምላችሁ። ግን በየትኛውም እምነት ውስጥ ነው፣ ሁሉም ክርስቶስ ኢየሱስን ግን እንድንጠብቀው ነው መጽሐፍ ቅዱሱም ይዘጋልን። ሙሽራው ና መንፈሱም ና እንዲሉት ነው ጌታ። ጌታ በመምጣቱ ነው የዓለም ፍጻሜ የዓለም የሚያምረው፣ ጌታ ሲመጣ ነው። ይቺ ምድር ሰላም የምትሆነው እንኳን ጌታ ክርስቶስ ሲመጣ ነው። ያለበለዚያ ከግፍ ማንኛውም ስርዓት ከዚህ ሊያላቅቃት አይችልም። ማንም አይተናል፣ ፖለቲሽያን እስከሚመረጡ ድረስ ማአት ቃል ይገባሉ። ከተመረጡ በኋላ ግን ፍጹም ያን ማድረግ አይችሉም። እነሱ ቢፈልጉም እንኳን ሲስተሙ እሺ አይላቸውም፣ ማድረግ አይችሉም። ተስፋ የምናደርገው ያስለቅቀናል ማንም የለም። ክርስቶስ ግን እውነተኛ ተስፋ ነው። ይችን ምድር ነፃ ሊያወጣት የሚችል ክርስቶስ ነው። ከዛም በኋላ አዲስ ሰማይና አዲስ ምድርን የሚሰጠን አዲስ ህይወትን ያዘጋጀልን ክርስቶስ ብቻ ነው። እስቲ የቱና የትኛውም ሃይማኖትን ቼክ አድርጉት፣ ምንም እንደዚህ አይነት ተስፋ የለም። ምድር ጀምሮ ምድር ነው የሚጨርሰው። አንዳንዱ ገና ሄዶ አያውቀው ምን እንደሚሆን ወዴት እንደሚሄድ አያውቅም። እኛ በጣም እድለኞች ነን። ጀምሮ ራእይ ፍጥረት ጀምሮ የዓለምን ፍጥረት ራእይ የመጨረሻችንን ነግሮን የት እንደምንሆን አውቀን ነው የሚዘጋለን መጽሐፍ ቅዱስ። አስደናቂ መጽሐፍ ነው ያለን። በራእይ 22:20 ላይ እንደዚህ ይላል። ራእይ 22:20 ይህን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። ራእይ 22:12-13 ራእይ 22:12-13 እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ። ኤፌሶን 1:10 ላይም ኤፌሶን 1:10 በዘመን ፍጻሜ ይደረግ ዘንድ ያለውን አቡን በሰማይና በምድር ያለውን ሁሉ በክርስቶስ መጠቅለል ነው። ስለዚህ ክርስቶስን ነው የምንጠብቀው። ተስፋችን ክርስቶስ ነው። ህይወታችን ክርስቶስ ነው። የዳን ነው በሱ ነው። ለኃጢአታችን መስዋዕት የሆነው ክርስቶስ ነው። ተመልሶ መጥቶ የሚወስደን ክርስቶስ ነው። ከዚህ ምድር ከዚህ እንኳን ክርስቶስ ከመምጣቱ በፊት ከዚህ ሰውነታችን ብንላቀቅ ክርስቶስ ነው የሚቀበለን። በአብ ቀኝ ያስቀመጠን ክርስቶስ ነው። ዘላለማዊ ህይወት የሰጠን ክርስቶስ ነው። ለአባቱ ቅዱስና ነውር የሌለን አድርጎ ያቀረበን ክርስቶስ ነው። ሁሉ በክርስቶስ ተጀምሮ በክርስቶስ ተጠቅልሏል፣ ይጠቀለላል። ዛሬ በዚህ ሩም ውስጥ ያላችሁ ክርስቶስ ኢየሱስ እንደ ግል አዳኛችሁ ያልተቀበላችሁ አንድ ሰው ብትኖር እነግርሃለሁ፣ ያለ ክርስቶስ ህይወት የለም። እግዚአብሔር ይሄንን አርጎታል ይላል መጽሐፍ ቅዱስ። በክርስቶስ ሁሉን ነገር ሊጠቀልል ስልጣኑን ሁሉ ለክርስቶስ ሰጥቶታል። ምክንያቱም ታርዷልና ሞቷልና ከነገድ ከቋንቋ ለአባቱ ቅዱስና ካህን እንሆን ዘንድ በክርስቶስ በደሙ ዋሽቶናልና ይገባዋል። ይገባዋል ሊነክስ ይገባዋል። በዚህ ምድር ላይም ሊነክስ ስለሚገባው ነው ክርስቶስ። ከዛ በሚመጣውም አዲስ ሰማይና ምድር እሱ ብርሃናችን ነው። እሱ መቅደሳችን ነው። እሱ ህይወታችን ነው። ያለ እሱ ህይወት የለንም። ለዚህ ነው ያለ ክርስቶስ አዳም አንድ አዳም በሙሉ ይዞን ከገነት ወጣ። አንዱ ክርስቶስ ግን በሙሉ ይዞን ወደ አዲስ ሰማይና አዲስ ምድር የሚገባው እንጂ ገነት አይደለም የሚመልሰን። ይሄ ወደ አዲስ ሰማይና አዲስ ምድር በአዲስ አካል ነው ለአዲስ ሰማይና ምድር የሚመልሰን። አዳም ግን ከገነት ነው ይዞን የመጣው፣ ወደ አሮጌ ወደ ሚሞት ስጋ መጣ። ወደ ኃጢአት አወረደን፣ ወደ መከራ ወደ መቅሰፍት አወረደን ወደ ታች። ክርስቶስ ግን መጥቶ ወደ ላይ ነው የወሰደን፣ ወደ አዲስ ሰማይ አዲስ ምድር አዲስ ህይወት አዲስ አካል አዲስ ሁሉን አዲስ አደርጋለሁ ብሏል እግዚአብሔር በክርስቶስ። ስለዚህ ክርስቶስ እስከ መጨረሻው እንዴት እግዚአብሔር ሰውን እንደሚወድ ማየት ትችላላችሁ። በዘመን ሁሉ ክርስቶስን እግዚአብሔር ሰዎችን በየመንገዳቸው ይጠራል። በዘመን ሁሉ ሁልጊዜ ንስሐ ይገቡ ዘንድ ሰዎችን እግዚአብሔር ይወዳል። የሰውን ጥፋት እግዚአብሔር አይፈልግም። በዚህ ሩም ውስጥ ያላችሁ እግራችሁ ጸንቶ በእግዚአብሔር ቤት እንዲቆም ማድረግ አለባችሁ። ክርስቶስ ኢየሱስ እንደ ግላ ዳኛችሁ አድርጋችሁ ተቀበሉት። የህይወታችሁ ጌታ አድርጉት። አንተ ጌታዬ ነህ፣ አንተ ንጉሴ ነህ፣ ካላንተ ህይወት የለኝም በሉት። እሱም እናንተን ይወዳል። ለእኛ ነው ራሱን አሳልፎ የሰጠው። ይሄ እንዲሆን ነው ክርስቶስ ራሱ የሞተው። እኛ ስለማንችል፣ በራሳችን ስለማንችል ከአዲስ ኪዳን ሚነግረን ደን 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 ነው የሚለን። ህጉ ጋር ወደ ብሉይ ኪዳን ብትሄዱ ዱ ዱ ዱ ዱ ነው የሚለን። አዲስ ኪዳን ግን አልቋል፣ ፊኒሽ፣ ደን 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 ነው የሚለው። ስለዚህ ሁሉ ነገር አልቋል፣ በክርስቶስ ተጠቅልሎ። እግዚአብሔር ፕላኑ ይሄ ነው። እግዚአብሔር ፕላን ይሄ ነው። እዚህ ውስጥ መግባት የምንችለው አሁንም በክርስቶስ ነው። እግዚአብሔር ያሰበው እቅዱ ይሄ ነው። ፕላኑን ኦልሬዲ ተናግሯል። ስለዚህ ትምህርቴን ሳጠቃልል እንዴት ነው የማጠቃልለው? ክርስቶስ ኢየሱስ ተመልሶ ይመጣል ለቤቴያን። 7 ዓመት በሰማይት የበጉ ሰርግ አለ፣ ሽልማት አለ። በ7 ዓመት ደግሞ በምድር ታላቅ መከራ ይሆናል። ሐሰተኛው መሲህ ይገለጣል። ሐሰተኛው መሲህ ሲገለጥ 3 ዓመት ተኩሉን ሂዝ ናይስ ጋይ ስማርት ጋይ ዓለም ሁሉ ይቀበለዋል። ለዓለም ለችግር ሁሉ መፍትሄ ሆኖ ነው የሚመጣው። 3 ዓመት ተኩል ላይ ግን ያፈርሳል። ስለሚያፈርስ በተለይ ለእስራኤላውያን መከራ ይሆናል። እስራኤላውያን ይነቃሉ። ሮሜ እንደሚነግረን መንቃትን ይነቃሉ። ስለሚነቁ ወደ ክርስቶስ ይመለሳሉ። ሲመለሱ ብዙዎቹ ተገለው አንገታቸው በሰይፍ እየተቀላ ያልፋሉ። ግን 144,000 የእግዚአብሔር ማህተም ያለባቸው እነሱ መንካት መቅሰፍ ስለማይችል፣ ምክንያቱም የእግዚአብሔር ክብር በላያቸው ላይ ስላለ ከኤልያና ከሙሴ ጋር ሆነው ለዓለም የመንግስት ወንጌል ይሰብካሉ። ያ ከሆነ በኋላ የሚቀበሉ ሰዎች ካሉ ሊያው ይሞታሉ። ምክንያቱም መግዛት መሸጥ መለወጥ አይችሉ ስለማይችሉ እነሱን ማጥፋት ይችላል። ግን ሲሉ ወደ ቀጥታ ይገባሉ ማለት ነው፣ ወደ እግዚአብሔር መንግስት። ከዛ በኋላ ከ3 ዓመት ተኩሉ ከማለቁ በፊት ሙሴና ኤልያስ ይያዛሉ፣ ይገደላሉ። 3 ቀንና 3 ቀን ተኩል ሬሳቸው በምድር ላይ ይተኛል። የዓለም ህዝብ ሁሉ ይደሰታል በዛ። ነገር ግን እያዩዋቸው ከ3 ቀን ተኩል በኋላ ህይወት ይዘራል። ሬሳቸው ተመልሶ ወደ መጣ ወደ ሰማይ ተመልሶ ይወሰዳሉ። በአዲስ በትንሳኤ አካል ማለት ነው፣ በትንሳኤ አካል ይሄዳሉ። ከዛ ኢቭን ሙሴም እኮ ማን መላእክት ቀበሩት ይባላል እንጂ ሙሴም ሲሞት ያየ የለም። ወደ ተራራ ወጣ፣ ማንም አላየውም ሲሞት። ስለዚህ ሊትራሊ ይሞታል እዚህ መጥቶ ማለት ነው። ሞቶ ተነስቶ ይሄዳል። ከዛ በኋላ ክርስቶስ ኢየሱስ ይመጣል። ክርስቶስ ሲመጣ ጦርነት ያረጋል። ሐሰተኛው መሲህ ከክርስቶስ ጋር ይዋጋል። ከዛ ክርስቶስ ያሸንፈዋል። ከዛ ክርስቶስ ኢየሱስ ለ1000 ዓመት ሰይጣንን ለ1000 ዓመት ይታሰራል። ከዛ ክርስቶስ 1000 ዓመት እዚህ ምድር ላይ ይነግሳል። ከዛ ሰይጣን ይፈታለት ለጥቂት ጊዜ። ከክርስቶስ ጋር ለመዋጋድ ወደ ቅድስት ኢየሩሳሌም ወይም ክርስቶስ ወደነገሰበት ይመጣል፣ ዓለምን ሁሉ አስተባብሮ ማለት ነው። እንደገና ከሰማይ እሳት ወርዶ ያቃጥላል፣ ያጠፋቸዋል። ሰይጣን ለዘላለም የሐሰተኛው መሲህና ነቢዩ በተጣሉበት ዲን ለዘላለም ይቃጠላል፣ ይጣላል። ከዛ የነጭ ዙፋን ፍርድ ይመጣል። በነጭ ዙፋን ፍርድ መጽሐፍት ይከፈታሉ። በህይወት መጽሐፍ ያሉት ወደ እግዚአብሔር መንግስት፣ በህይወት መጽሐፍ የሌሉት ግን ፍርዳቸውን እየሰሙ ወደ እሳት ባህር ይሄዳሉ። ከዛ አዲስ ሰማይና ምድር ይመጣል። ኒው ቢጊኒንግ፣ አዲስ ሰማይና አዲስ ምድር። አያችሁ ምን አይነት መጽሐፍ አለ እንደዚህ ጀምሮ የሚጨርስ? እስቲ ንገሩኝ፣ የትኛው የሃይማኖት መጽሐፍ ነው ላይፍን እንደዚህ አድርጎ ፓተርኑ በደንብ ተከትሎ የሚነግራችሁ? የትኛው መጽሐፍ ነው? ምንም መጽሐፍ የለም። መጽሐፍ ቅዱስ ብቻ ነው ይሄን የሚናገረው። እዚህ ላይ ልነግራችሁ የምወደው ሰዎች የተለያየ አስተሳሰብ አላቸው። ብዙ እኔም ሞክሬያለሁ ለማየት፣ ግን ብዙ ፓተርኑ ከዚህ አይወጣም። የፈለጋችሁትን እምነት ብትመጡ 7 ዓመት እንቆያለንም ግማሹ ላይ እንሄዳለን የሚሉት እንኳን ይሄንኑ ፓተርን የሚከተሉት፣ ምክንያቱም መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ ስላለ። ስለዚህ ዛሬ በዚህ ሩም ውስጥ ያላችሁት ይሄንን ነው የምላችሁ። ይሄን ትምህርት ጨርሻለሁ። ወደፊት የጥያቄና መልስ ጊዜ እንዲኖረን አደርጋለሁ። ከዚህ ቀጥሎ ያለው ትምህርቴ አገልግሎት ነው። ምክንያቱም ክርስቶስን እያገለገል ነው እንድንጠብቀው ነው። ጌታ ይመጣል፣ ኤኒ ታይም ይመጣል፣ ኤኒ ሞመንት። በተለይ ክርስቲያን ይሄንን ነው ማወቅ ያለበት። እኛ 7 ዓመቱን ስለማንጠብቅ ምንም አይነት ትንቢቶች እንዲፈጸሙ አያስፈልገንም። ለምን? ክርስቶስ ከዛ በፊት ስለሆነ ለቤተ ክርስቲያን ይመጣል። ለዚህ ነው ይመጣል። ሁልጊዜ ሐዋርያቱም ይሄን ነበር ሲያስተምሩ የነበሩት እና ሁልጊዜ በመጠበቅ ህይወት እንድንኖር ነው። ተስፋ እንደሌላቸው እንድናዝን አያስፈልግም። ከዚህ ዓለም ጋር ሳንሳፍ ጊዜ ጌታ እንዳለን አዲስ ምድር እንዳለን ማወቅ ስለዚህ ያንን ጌታ እንዴት አድርገን ነው ታዲያ ምን ተጠብቀው ያገለግል ነው መጠበቅ ያለብን? ደሞ በራሳችን አይደለም በተሰጠን ጸጋ አልተሰጠንን አይጠይቀንም በተሰጠን ጸጋ ነው ምን ተጠየቀው። ስለዚህ በጸጋችን ያገለግልን ክርስቶስ እስከመጣ ድረስ ወይም እኛ ከዚህም ድረስ ከሄድን ድረስ ክርስቲያን ቤተክርስቲያን በሙሉ ማለት ክርስቲያን በሙሉ አገልጋይ ነው። በሐዲስ ኪዳን ትምህርት የተወሰኑ ሰዎች አይደሉም አገልጋዮች። ወላ ነው ሙሉ ጊዜው ሊሰጥ ይችላል ግን ሁላችን አገልጋዮች ማንንም አገልጋይ ያልሆነ ሐዲስ ኪዳን ውስጥ ምክንያቱም አካል በአካል አሰራር ስለምንሰራ አካል አይደለሁም ካላለ በስተቀር አካል ሁሉ ፋንክሽን ያደርጋል ይሰራል። አፍንጫ አለ አይን አለ ጆሮ አለ አካል የተባለው ለዚህ ነው። ስለዚህ አፍንጫ የራሱን ስራ መስራት አለበት ማሽተት አይን ማየት አለበት ይሄው አፌ መናገር አለበት ጭንቅላቴ ያገናዘበ ቃላቶችን ኦዲት ያረጋል ይመስጠት አለበት ጭንቅላቴ ከዛ አፌ ደግሞ ያወጣ ይናገራል ጉሮሬ ድምጽ ያወጣል። እያንዳንዳቸው ፋንክሽን በደንብ በትክክል ስራቸው ስለሚሰሩ ቁጭ ብዬ እኔ በትክክል ምፈልጋውን ማስተላለፍ ይችላል። the same way ቤተክርስቲያን በአካል ነው ፎርም የተደረገችው። ስለዚህ ያንዳንዳችን በተሰጠን ጸጋ በተሰየምንበት አፍንጫነ ከተባልን አፍንጫነን አይነን ከተባልን አይነን እጅነ ከተባልን እጅነን እኛ ያልነውን አይደለም የሆነው ፋንክሽን ያ በትክክል ስንሰራ በክርስቶስ ቤተክርስቲያን ወደ ፍጹም ሙላቷ ትሄዳለች ክርስቶስን ወደ ፍጹምነት ታመጣለች ዓለም ክርስቶስን በፍጹምነት እንዲያይ ትረዳለች። ስለዚህ ብዙዎች ወደ እግዚአብሔር መንግስት እንዲጨመሩ እድል እንሰጣለን ብዙዎች ጠፍተው እንዳይቀሩ ለብዙዎች እድል እናመጣለን በጸጋችን ተቀምጠን ስናገለግል ማለት ነው። ስለዚህ አገልግሎት ትልቅ ስፍራ አለው ለዚህ ትምህርት የመጨረሻም ትምህርት የሚሆነው ለዛ ነው። ታዲያ ምን ይያረኩ ልጣብቀው ጌታን በሬን ዘግቼ ገዳም ልግባ እንዴ? ቆጣልና ቆሎ እየበላው በቃ ጌታን ልጣብቅ እንጂ ምን ያስፈልገኛል? ነው አይደለም እየሰራን ክርስቶስ ኢየሱስ ጌታ መሆኑን ታላቅ መሆኑን ኃያል እሱ ታላቅ የሆነ አምላክ በኔ ድንቅ ሰርቷል እንዳለች ማርያም ታላቅ ነገር በኔ አርጓል ይያልን እየመሰከረ ባደረገ ስንወድቅ ወድቀናል ስንነሳ ተነስተናል ስናዝን በሆነ ሁሉ ከኛ ጋር እንደሆነ እየተናገረ ክርስቶስ ኢየሱስን ማገልገል አለብን። ሲመጣ ዋጋውን ይዞ ነው የሚመጣው። እሱ ዝም ብሎ የማንንም ባለዳ አይደለም። አያችሁ ባለዳ አይደለም። ሰዎች ዝላይላቸው ይችላል ሰዎች ምንም ላይሉ ላያመሰግኑ ቦታ ላይ ሰጡን ይችላል ጋዘማተ ምንም አያስፈልገንም የሰው ምስጋና እሱ በሚመገለጥበት ጊዜ የማናችንም ባለዳ አይደለም ዋጋው ከርሱ ጋር ይዞ ይመጣል ዋጋና የሚቀጥለው ትምርቴ እንደ ጌታ ፈቃድ ኔክስት ዊክ ስንገናኝ አገልግሎት ነው ምንማረው የመጨረሻው ትምርት ነው አገልግሎት ከዛ በኋላ እነግራችኋለሁ ምን እንደምናረግ እናንተም ጥያቄና መልስ ውስጥ መግባት ከፈለጋችሁ ጥያቄና መልስ ውስጥ መግባት እንችላለን። ከዛ ወደፊት ደግሞ እንዲሁ እግዚአብሔር በውስጥ ያስቀመጠውን ነገር ሼር አድርግ ለማድረግ እንችላለን። መጽሐፍ ማጥናት ከፈለጋችሁ መጽሐፍ ማጥናት እንችላለን። ጥቅጥ ማነው ርዕስም ይዛችሁ በርዕስም መማር እንችላለን። በዛ አይነት መልክ እግዚአብሔር እስከፈቀደልን ድረስ አብራን መቆየት እንችላለን ማለት ነው። የጌታ ስም ብሩክ ይሁን። ትልቅ ነገር እንድጸልዩልኝ ነው መናገራችሁ። ጸልዩልኝ እግዚአብሔር በበለጠ ብዙ ማላቀው ነገር ስላለ ብዙ እንዳውቅ ወደ ውቀቱ ልክ ወደዛ እንዲያስጠጋኝ ክርስቶስን ሞር እንዳቅ መጽሐፍቶች እንዲባሩልኝ እንድጸልዩ ለእናንተም እንደዛ ነው ጸልይላችሁ። የጌታ ስም ብሩክዩን ጸልዬ እጨርሳለሁ ማለት ነው። የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ሆንክ የማትደክምና የማታክት ማስተዋልህ የማይመረመር ለደካማ ኃይል የምትሰጥ ብርታት ላጣ ጉልበት የምትጨምር አንተ የዘላለም አምላክ እግዚአብሔር ሆይ ታስደንቃለህ ታስገርማለህ ሁልጊዜ። ጌታ ሆይ እንደዚህ አይነት አምላክ ነህ አንተ እግዚአብሔር ሆይ ጀምረህ የማጨርስ አምላክ አይደለህም። ዝም ብለህ መንገድ ላይ እየደረስክ ውይ ተሳሳትኩ እያልክ ሰርፕራይዝ የሚያደርግ ነገር የለም። ሁሉን በእቅድና በፕላን አስቀድመ በክርስቶስ ኢየሱስ ያቀድከውና ያሰብከው ነው ያረከ ያለውና እናመሰግናለን ጌታ ሆይ። ሐዋርያ ጳውሎስም በኤፌሶን እንደነገረን እግዚአብሔር አስቀድሞ ከዘላለም ዘመና በፊት በልጁ በክርስቶስ ኢየሱስ በኩል ይሄ የተዘጋጀ ህይወት ነው ክርስቶስ ይዞት የመጣውና እናመሰግናለን ክብርን እንሰጣለን ጌታ ሆይ። አሁንም በዚህ ሩም ውስጥ ያለች ነፍስ ይሄ ህይወት ያልገባት ከክርስቶስ ጋር የግል ሪሌሽንሺፕ ቀረበ የግል ግንኙነት የሌላት በኢየሱስ ክርስቶስ ስም ግንኙነት እንዲኖራት ራስዋን ላንተ እንድትሰጥ እንድትረዳት ጸልያለሁ። ምክንያቱም ሃይማኖተኝነት ዋጋ የለውም። በጅምላ እምነት አይደለም፣ የጅምላ ኑሮ አይደለም። የክርስትና ህይወት የግል አንተና እኔ አንተና እኛንና ጌታ ሆይ ከአንተ ጋር የተለየ የቅርብ የግል ግንኙነት እንዲኖራት ደቀ መዛሙርቱንም ከአንተ ጋር ይኖሩ ዘንድ እና ያገለግሉ ዘንድ ጠራቸው ተብሎ እንደተጻፈ ጌታ አንተ ከኛ ጋር የምትፈልገው የቅርብ ግንኙነት ከአንተ ጋር እንድንኖር እና እንድናገለግል ስለሆነ ጌታ ሆይ ይህንን ህይወት እንድታለማምዳት በዚህ ውስጥ ያለች ነፍስ ይህንን ህይወት እንድትለማመድ ጸልያለሁ። ለእያንዳንዳችን እግዚአብሔር ጸጋህን አብዛልን። ሳምንታችን የተባረከ ይሁን። ጌታ ሆይ እስከ ሳምንት ድረስ አንተ ካልመጣ ጌታ ሆይ እኛ ወይ ወደ አንተ ካልሄድን ጌታ እግዚአብሔር ወይ በሚቀጥለው ሳምንት ደግሞ ስንገናኝ እንደዚሁ ስለ አገልግሎት እንድንማር እንድትረዳን የልብ መዘጋጀት ከሰው ነው፣ የምላስ መስ ከአንተ ዘንድ ነው እና ልባችን ተዘጋጅቶ እንድንመጣ እግዚአብሔር እንድንነሳ፣ የወደቀ ይነሳ፣ ያዘነ ይጽናና፣ ተስፋ የቆረጠ ተስፋው ይታደስ። እግዚአብሔር ወይ በቃ ዋጋ የለኝም እኔ ምንም አረባ የሚል ኧረ ትረባለህ ጌታ ሆይ አንተ ታላቅ ብርቱ እግዚአብሔር በእኔ ታላቅ ነው ስራ አድርጓል ብላለች። እውነት ነው። እግዚአብሔር ሆይ ጎበዛስቱ ፈጽሞ ይደክማሉ ጌታ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ይወጣሉ፣ ይሮጣሉ፣ በክንፍ ከፍ ይላሉ ነው የሚለው ቃልህና እግዚአብሔር አምላክ ሆይ እድሳት ይካሄድብን። ለወንድሞቼ ለእህቶቼ ሁሉ በረከትና ምሕረት ቸርነት ሁሉ የታዘዘ ይሁን። ክብር ሁሉ ለአንተ ይሁን። ቀሪ ጊዜያችን ሁሉ ባርክልን፣ በሁሉ ነገር ባርከን፣ ስምህን ከፍ እናደርጋለን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን፣ አሜን። ክብር ሁሉ ለጌታ ይሁን።
ክብር ሁሉ ይሄድ ወደ ላይ ወደ ላይ 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 ብዙ ክብር ብዙ ሆታ ብዙ ልልታ ይገባል ለዘላለም የኔ ጌታ ያስተጋባ ትውልዱን ያንተን ሥራ ከአንዱ ትውልድ ለሌላው እያወራን በረጅምና ከፍ ባለ ሶፋ ላይ የተቀመጥከው ምስጋና ምድር ክብር ሰማያት እየሸፈነው አቤት አቤቶ አቤቱ ይብዛል ስግደቱ አቤት አቤቱ አቤቱ ይብዛል ስግደቱ ምስጋና ለአምላክ ፊታልና ተቀበል መሰዋቶ አምልኮ እና ስግደቶ ጉባኤው በምስጋና ለአምላክ ፊታልና ተቀበል መሰዋቶ አምልኮ እና ስግደቶ በረጅምና ከፍ ባለ ሶፋ ላይ የተቀመጥከው ምስጋና ምድር ክብር ሰማያት እየሸፈነው አቤት አቤቶ አቤቱ ይብዛል ስግደቱ
አቤት አቤቶ አቤቶ ይብዛል ስግደቱ ማይዙፋ ኔ ነው ላንተ ነው መንበር ምድር መረ ገጫ ነው ደግሞ ለግር ፌት ከተ አይሰባት ጀሚያብራ ታላቅነት ክብር ግርማ የሚወራ በረጅምና ከፍ ባለ ዙፋ ላይ የተቀመጥከው ምስጋና ምድረህ ሰማያት የሸፈነው አቤት አቤቶ አቤቱ ይብዛል ስግደቶ አቤት አቤቶ